Stories from Oromo region in Ethiopia, collected in Addis Ababa, Asasa and Gebre Garacha in September 1997 by Elizabeth Laird, under the auspices of the Ministry of Education, the Oromo Educational Bureau and the British Council.
ይህ አፈ ታሪክ በተማሪ አብዮት ለገሰ ከቦረና የቀረበ ሲሆን ታሪኩም በድሮ ጊዜ አባወራው እና አንድ ባልና ሚስት ይኖሩ ነበር። አባወራው ወደ ሩቅ መንገድ ሄዶ ሲገባ ባለቤቱ አላናግር ስትለው እሱ ምን ሆነሽ ነው ዝም የምትይኝ ብሎ ይጠይቃታል። ይህን ጊዜ እሷም እኔ የተቸገርኩኝ ከፍተኛ ችግር አለብኝ፣ ይኸውም እናቴ ሁልጊዜ ታስቸግረኛለች፣ ትጨቀጭቀኛለች፣ አላስቀመጠችኝ ብላኛለች፣ ትጥለኛለች፣ ስለዚህ ከእሷ ጋር መቀመጥ የለብኝም ትላለች። እሱም ምን መደረግ እንዳለበት በራሱ ያስብና እሷን ይጠይቃታል፣ ምን ማድረግ አለብኝ እናቴን ምን ማድረግ አለብኝ እኔ ካንቺ ጋር ለመኖር ብሎ ይጠይቃታል። እሷም ያለብን አላማ ያለብህ አማራጭ እናቴን ማጥፋት አለብህ መኖር የለባትም መባረር አለባት ትላታለች። እሱም ያስብና እናትየው አርጅታለች እና ያረጀች እናት ምን ታደርጋለች እውነታውን አለችኝ ብሎ መጣል አለብኝ ይላል። በዚህ መሰረት ለጥላት ይስማሙና ከፍተኛ ገደል ወዳለ አካባቢ ይዟት ይሄዳል። ሄዶ ልክ ገደል አፋፍ ላይ ሊደርስ ሲል እናትየው አንድ ጊዜ አዳምጠኝ ትላለች እና ይሄን ጊዜ አዳምጣታል። ምንም ግን ቢሆን እኔን ብትጥለኝም ለራስ በእጅ ዛፍ ያዝ ትለዋለች። ለራሴ በእጅ ዛፍ ያዝ ትለዋለች። ይሄን ጊዜ እሱ በሁኔታው ይገረምና እኔ በህይወታ ላይ ወስኜ ይሄን ያህል መንገድ ሙሉ ተጉዤ እዚህ ድረስ ደርሼ እስካሁን እንደምትሞት አውቃ ለራሳ ህይወት ሳታዝን እኔ እሷን ስወረውር ወደ ገደል አብሬያት እንዳልገባ ለእኔ ህይወት አዝና ልታተርፈኝ የምትጠራውን እናቴ ምን ማለቷ ነው ብሎ ሁኔታውን ከመጣል ራሱም ይቆጠባል። በእርግጥ እሷ ስትናገር በዛን ጊዜ የወለደ ማህፀን የሚያውቀው ነገር አለው። የተወለደ ሆድ የወለደ አንጀት የሚሰማው አለው እና ያልወለደ ግን ሊያውቅ አይችልም የሚል እንትን አባባል ተናግራ ነው ልጁን እንግዲህ ልታሳምን የሞከረችው። መጨረሻ ላይ እሱም በሁኔታው ይደነግጥና ከመጣል ትቶ ቀጥታ እናቱን ተይዞ ይመለስና ወደ ቤት ያቺን ባለቤቱን ወይም ሚስቱን ከቤት አስወጥቶ አባሮ እና ያልሆነ መንገድ ነው ያስከተለችኝ ብሎ ከእናትየው ጋር በሰላም ኖሮ ይባላል።
Be careful when you kill me. This story is by Abios Legesa from Borana. Once upon a time, a man, his mother and his wife used to live together in the same house. Now, one day when the husband had gone out, when he came back, his wife refused to speak to him. He tried to get her to talk to him, but she simply ignored him. At last he sat down and he asked her what was wrong. And she said that she had a terrible life because his mother-in-law was giving her a very hard time. She said that his mother hated her and she was always nagging her and always making her life a misery. So in fact she said that she couldn't live anymore with his mother, so he had to find a solution. And he really didn't know what to do, so he asked his wife what he should do. And she said that if he killed his mother, then they could live happily ever after. So he sat down thinking about what he should do. Then he realized that his mother was an old lady who didn't have a future and who was basically useless, whereas he could live a good life with his wife. So he decided that if his mother was being such a pain, that he should take her and throw her over a cliff. Then he took his mother, carried his mother, and started walking towards the cliff. And after some time, she realized that he was going to kill her. So she said to him, "Be careful, my son. When you're throwing me over the cliff, you might slip and fall down too, or I might grab onto you and take you down with me. Therefore, make sure that you're holding onto a tree when you throw me off the cliff, so you don't die too." And he was very surprised that he was about to kill her, and she was worrying about his life. So he asked her what was the cause, and she said, "Well, it's only a mother who's given birth to a child who can really appreciate that relationship. And not until you give birth and have children can you understand what's going on inside me. Anyway, be careful. I don't want you to die too." So he set her down and he started wondering about what was going on. And he thought that if she loves me beyond her own life, then she must be a very good person. And it's my wife who's the cause of all this problem. So after reaching the edge of the cliff, he took her back home and he chased away his wife and lived happily ever after with his mother.
Baduro gize abba kodana amora liba tagabto yinoru ndenabare tarikin nagaral. ሲኖሩ ጆፌ ማለት አባ ኮዳው ወይም ጆፌ አሞራ ለጦርነት ዘመቻ ይሄዳል። አናናራቸውም ጆፌ አሞራው እንደባል አሞራው ደግሞ እንደሚስት ሆኖ ነው የሚኖሩት። እና ዘመቻ ጆፌ አሞራው ደዘመቻው ሲሄድ ለረጅም ጊዜ ይቆያል። ብዙ አመታት ማለት ነው ወደ ዘመቻ ሄዶ የሚቆየው። ነገር ግን ጆፌው አሞራው ከዚህም ቆይታ በኋላ ሌሎች አዳኞች ለጦርነት ሄዱ ሌሎች ክፍሎች ሁሉ ሲመለሱ እሱ ሳይመለስ ይቀራል። አልተመለሰም ወይም ሞቶ አልተብሎ ለአሞራው ያረዳዋታል እንደሞተ ማለት ነው። ነገር ግን በሌላ እንትን ገብቶ በአካባቢው እንደተደበቀ የሚያሳይ ሁኔታ ነው እንዳለ ነው። እና ምስቲቱ ግጥም ገጥማት ታለቅሳለች። ይሄው በግጥም አንጎርጉራ ስታለቅስ ሽንጣ ሰልካካ ጆፌ ወይኔ ደረግ እንጨት መሳይ ወይኔ አይነበራው ጆፌ ወይኔ ቡዳ አፍጋባህ ወይኔ የሚል አይነት ግጥም ገጥማ ታለቅሳለች። እሱ ለካ ገፍቶ አድፍጦ ሁኔታውን ያዳምጥ ነበር። እሱም አዳምጦ ሁኔታውን ሲያበቃ ይመስለኛል ቀደም ሲል በሰገራ ታስቸግረዋለች ቤት ውስጥ። እና ሰገራ በሊታዬ መጥቻለሁ አልሞትኩም ገብቻለሁ ይህንን አባባል ስትሰማ እሷም በሁኔታው የራሷን እርምጃ ትወስድና ወይኔ ጠፋው ለካ በሰገራ አስቸግሬያለሁ ትልና በራ ከቤት ወጥታ ትጠፋለች። በአጠቃላይ የእነሱም የጋራ ኑሮ በዚህ ዕለት አበቃ ይባላል። እና ባጭር ነገር ነች ፋክትን። መንገደኛ ሰው ነው የምለው ትራቭሊንግ ማለት ነው። መንገደኛ ሰው በሚል የድሮ አፈ ታሪክ በተማሪ ዶዮ ሁቃ ዶዮ ኖ ኖ ኖ
ዶዮ ሁቃ
የስ ዶዮ ሁቃ ሴም ፐርሰን በተማሪ ዶዮ ሁቃ የቀረበ አፈ ታሪክ ነው። በድሮ ጊዜ አንድ ሰው መንገድ ብቻውን ይሄድ ነበር። ረጅም መንገድ ከሄደ ሲሄድ ወደ ጎረቤት አገር ይደርሳል። እዛ ሲደርስ ውሃ በጣም ይጠማዋል። ውሃ እየጠማው ሲሄድ የሰው ቤት ከሩቁ ያያል። ጎራ ሲል እሱ በውሃ በጣም ውሃው ጠምቶት ብዙ የቆየ ስለሆነ በሀሳብ ሁሉ ያለው ስለ ውሃ ጥማት እንጂ ባህሉንም ሰላምታ አጠያየቁንም ዘንግቶታል። ልክ እንደደረሰ አንድ ሴት በር ላይ ሲያገኛት እንደምን አደራችሁ ወይም እንደምን አላችሁ ወይም እንደምን ናችሁ ብሎ እንደመጠየቅ ፋንታ ውሃ እንደምን ነው እንደምንድን ነው ውሃ አለ ወይ ብሎ የውሃ ጥያቄ እና ውሃ ቀን እንትን ያቀርባል። በዚህ ጊዜ የቤቱ ባለቤት ሴትየዋ ውሃ የጠማው ሰው ይመስላሉ እና እንደምን አለ ብላ ሰላምታ ታቀርብታለች። እባክሽ አንቺም የምታውቂው ሰው አለ የምታውቂ ሰው ነው ትመስያለሽ፣ እባክሽ ድረሽልኝ ውሃ ጠጭኝ ይላታል። እሷም ሰውየው በዚህ ሁኔታ ውስጥ መኖሩን ብትረዳም አጠጣህ ነበረ ብላ ሌላ የተለየ ሀሳብ ታቀርባለች። ይኸውም ባለቤቴ አህያን እያኮላሸ የሚኖር ሰው ነው፣ ስለሚኖር እጁን አይታጠብም እለት በእለት፣ ነገር ግን ስሞት ነው በውሃ የምታጠበው። ውሃ አገሬውን ጠይቅህ፣ እኔ ልሰጥህ አልችልም ትላለች። ይሄ ቅኔ ይመስላል። ይሄንን ስትለው እሱ እኔ ሳይሽ ትልቅ ሰው ትመስያለሽ፣ እንዴት ግን እንደዚህ ጨካኝ ሰው ነሽ እንዴ ብሎ ይጠይቃታል። እሷ ይህ ሰው ጋምቤላ አይነት ሰው ስም ሰው ስለሚመስል ጋምቤላ ትለውና በግጥም የቀደም ሲል የእሷን ሁኔታ የሚያውቋት ክፍሎች ምንም እንዳላለዋት እሱ ግን ጨካኝ ብሎ የተናገራትን ለማስረዳት ጥጆቹም ተሰማሩ፣ ልጆቹም አበረሩ፣ ፍየሎችም በስርዓት ተሰማርተው ይላሉ። ልጆች በዚህም በሰላም ይጫወታሉ። በዚህ የሚጫወቱ ሰዎች ልጆችም ማንኛውም ሰው ስለ እኔ ክፉነት አልተናገረም፣ አንተ እንዴት የእኔን ክፉነት ከመቼው ተረዳ፣ ራሴ መንገደኛ ነህ ብላ በግጥም ነው የምትናገረው። እሱም በግጥሟ በጣም ይመሰጥና በግጥም መልስ ይሰጣታል። የነዋሶ ዳለቻ ፍየሎች ያረባሉ፣ ያንቺ ንግግር ግራ ገብቶኛል ብሎ እሱም የራሱን ሀሳብ በግጥም ይመልስና ለሁሉም ያንቺን የአሁኑን አባባልሽን አልቀበልም ጨካኝ ነሽ ይላታል። እሷም የሚተዛዘን ሰው ነው በእጅ የሚነካካ እኔ እስካሁን ውጪ ሊከለክልህ ነበር እንግዳውስ ናና ወደ ቤት ውስጥ ግባ ተልብላ ስትነግረው እሱም በራሱ በኩል ግጥም ይገጥምና አምላኪዎች አምላካቸውን እንደሚለማመኑ ሁሉ የባህር ሰዎችም ብዙ ውሃ እንደሚወዱ ሁሉ እኔም ገና አሁን ያንቺ አባባልና ገብቶኛል፣ ቀልቤም ወዷልና ወደ ውስጥ ውሰጂኝ ወደ ቤት ውስጥ ልግባ ብሎ ወደ ቤት ውስጥ ሲገባል አብሮ ከዛ በኋላ በሰላም አብሮ ኖሩ ይባላል።
The Traveler by Doyo Huka. Once upon a time there was a traveler who walked a long, long way. After traveling for many days, he became very thirsty. So as he was walking by a hut, he stopped there, and without greeting the lady inside, he said, "How's water? Is there any water?" without even exchanging greetings.
Without?
Exchanging greetings. And she answered, "Why, how are you? Are you well? You must be very thirsty if you ask for water without even exchanging greetings." And he said, "Well, if you say that and if you realize how thirsty I am, you must be a very perceptive person." And she says, "Well, I am, but unfortunately, I can't give you any water. The reason is, my husband needs a lot of water. He castrates donkeys, and even though he doesn't wash his hands every day, when he dies, he's got to use a lot of water to wash up. Therefore, we're saving all our water, and I can't give you any."
When he dies?
Yeah. "Therefore, go to the village and ask the villagers for water." And the man responds, "You must be very cruel not to give a thirsty traveler a drop of water." And she says, "Listen, man from Gambela, you look as if you come from Gambela. How dare you call me cruel when nobody ever has? All the children and the cattle and even the goats in the village have never called me cruel." He said, "Well, maybe the goats live peacefully, but I feel that you're cruel and your speech is also cruel." And she says, "Well, talking about cruelty, friendly people caress each other. And it's only cruel strangers who stand on the doorstep of a hut. Why don't you come in?" And he replies, "Well, your presence affects me. And everybody likes to praise different people. And I'd like to come in and praise you." So he goes in and they live happily ever after.
አባት የገደለ ገደለ ልጅም አይቀርለትም የሚል በድሮ አፈታሪክ በተማሪ ኡቱራ ቦሩ ከቦረና የቀረበ አፈታሪክ ነው። ይኸውም በድሮ ጊዜ አንድ ትልቅ ሰው ነበር። ይኸውም 10 ልጆች ነበሩት። አብዛኞቹ ማለት ሁሉም አዳኞች ናቸው፣ በዚህ ታወቁ ናቸው። አጋጣሚ ሆኖ ታላቅ ልጃቸው አደነም ነበር፣ ወደ አደና ይወጣም ነበር። አባትየው የልጁን በዛ አይነት መቀመጥ ካለው የባህል ማኳያ ችግር እንዳለበት በመገንዘብ ይሄን ልጅ ወስዶ አደኑ ቦታ ይዞት ይሄዳል። አደን ቦታ ይዞት ቢሄድም ልጁ የመግደልና የመግደል ፍላጎት አይታይበትም። የተለያየ ቦታ ያመላልሰዋል፣ ያሳየዋል። የሚገደሉ አውሬዎችንም አሳይቶ በልውጋ በልግደል ውጋ ይለዋል። ልጁ ምንም አያረግም፣ ይህን ሁሉ ዝም ይላል። አባትየው ለተወሰነ ጊዜ ይህን ሁሉ ሲያለማምድ ቆይቶ ከልጁ ምንም ውጤት ሲያጣ ራሱ ይገልና ወደ ቀያቸው ይመለሳሉ። ያው መንገድ ላይ ሲመለሱ አባትየው እየሸለለ እየተናገረ ይመጣል። እየሸለለ ሲመጣ ልጁ ከኋላው ዝም ዝም ብሎ ይሄዳል። እየተናገረ አባትየው እየሸለለ ሲመጣ ልጁ ዝም ብሎ ራሱን ሐሳብ እያሰበ ከኋላው ይመጣል። አንድ ጊዜ ቆሚልና መጥፎ ነገር ላስብና ላድርግ ይላል። እንዴት መጥፎ ነገር ታደርጋለህ? ካንተ መጥፎ ነገር አይጠበቅም። መጥፎ ነገር ካደረግ አንተም ራስህ መጥፎ ነው የምትሆነው። አታድርግ፣ ምንም ነገር አታድርግ ይለዋል። አባትየው ዝም ብሎ ይሸለለ ከፊቱ ሲሄድ ይሄ ልጅ በአዘው ጦር አባትዮን ይወጋና ሙሉ በሙሉ አባትዮን ይገላል። ከዛ በኋላ የአባትዮን የጀግንነት እና ግርማ ሞገሱን እንደወሰደ ራሱን በማስመሰል እሱም እየሸለለ ቤት ሰፈር ይደርሳል። ይህን ጊዜ በባህል መሰረት ያው ወደ ከአደን ገሎ የሚመጣ ሰው ይጠበቃል። የሚሸለለው ነገር ያው ማዳመጥ አለ። ውጪ ሲወጡ አባትየው የለም። አባትየውን አለመኖር እንደተረዱ የት ሄደ ብሎ ጥያቄዎችን ከየአቅጣጫው ሲያቀርቡለት እኔ አላየሁም የሚለው መልስ ብቻ ይመልስና ቤት ይገባል። በሁኔታው ቢደናገጡ ምንም ማድረግ ስለማይቻል ለጊዜው ዝም ይባላል። ልጁ ይታመማል። የገባው ልጅ ይታመማል። ታሞ የሆድ እቃው፣ አንጀቱ እነዚህ ይወጣሉ እና ልጁ በጣም ይሰቃያል። በኋላ ልጆቹ አባታችንን መጥተን ታላቅ ወንድማችንን ልሞትብን ነው፣ ለምን እንቀመጣለን? ስለዚህ ማስመርመርና አዋቂዎችን መፈለግ አለብን። ምንድን ማስመርመር አለብን ነው የሚሉ። ይሄን ጊዜ ማስመርመር የሚለውን ሀሳብ አንድ ልጅ የአባቱን ምክር የሚያዳምጥ ሁልጊዜ የሚከታተል ልጅ ከመካከላቸው ነበር። ይኸውም የአባቱን ምክሮች አስታወሰ። ከነዚህ ምክሮች አንደኛ በወንዝ ዳርቻ ቤት ሰርተህ እንዳትኖር፣ ሽማግሌ ሲያጋጥምህ በምንም ጊዜ አትለፍ፣ ጠባብ ቦታ መጥተህ አዳር አትደር ብሎ የመከረውን ትዝ ይለዋል፣ ያስታውሳል። አባቴ እኮ እነዚህ ብሎ መክሮኛል። ስለዚህ ለምን ሽማግሌን አንጠይቅም? እንግዲህ ከተጠቀሱት ውስጥ ሽማግሌ የሚለው ሀሳብ ስላለ ሽማግሌውን የምናገር ለምን አንጠይቅም? እናገኛለን፣ የልጃ ወንድማችንን ህመም እንደርስበታለን ብሎ ለጓደ ወንድሞቹ ቢናገር፣ በእርግጥ በሁኔታው ይስማሙና ምክር ጥየቃ ሲሄዱ አሁን ላም የላም ጡት በአፉ እየጠባ የሚኖር ትልቅ ሽማግሌ ጋር ይሄዳሉ። ሌሎቹ ይሄ ለራሱ እኮ ከሽማግሌነት የወጣ ነው፣ እንዴት በአፉ ላም ጡት እየጠባ የሚኖረውን ሰው እናነጋግራለን ብሎ ቢያንቋሸሹበትም ይሄኛው ጠብቁኝ፣ ግድ የለም ሚልና ወደ ኋላ ቀረት ብሎ እንዴት ነው ወንድማችን ታሞ ብላል ብሎ ለሽማግሌው ሀሳብ ሲያቀርብ ላሞችን በአፉ የሚያልብ ወይም የሚጠባ ሽማግሌ ያው አይበጅ እንደማይበጅ ሁሉ አባትየውን የሚገልም ልጅ አይበጅምና ያው አይቀርለትም እና ሂድና ንገረው ብሎ ለልጁ ይሄንን ነገሮ ይሸኘዋል። ልጁም ይሄንን ተቀብሎ ወደ ቤት ገብቶ እንደዚህ አለኝ ብሎ ሲናገር ያ መጀመሪያ የአባቴ ሁኔታ ደብቆ የነበረውም ታላቅ ወንድማቸው አዎ እኔ ነኝ የገደልኩት፣ አባታችንን የገደልኩት እኔ ነኝ ብሎ ገና ከአፉ እንደወጣ ህይወቱ አለፈች ይባላል።
Patricide is self-defeating. Once upon a time, there was a father who had 10 sons, and he was a very well-known hunter, and he thought all his sons to become hunters, and hunting was a very respected tradition in that tribe, and the whole village knew that they were great hunters. But he had one problem. The eldest son was not a hunter. In fact, he couldn't kill anything, and this was a sign of weakness. Therefore, the father decided that he had to train his eldest son in killing. So one day he just took only his eldest son and he went out for the hunt. And in those days he'd go out hunting for a week or so in the fields. So he kept on stalking animals and telling his son to stab them or to kill them, but his son completely refused. So when his son couldn't kill any of the animals, the father was fed up and decided to go back home. So he himself killed one of the animals, and he started going home with his son. And as he was going along, he was singing songs of victory at his great kill. Then his son stopped him and said, "Father, an evil thought has come into my mind. Shall I commit it?" And his father said, "Of course not. If you do evil things, then you yourself become evil." And he continued walking ahead of his son, singing the songs of victory and carrying the animal. Now the son took out his spear and he stabbed his father in the back. Then he himself started singing songs of victory and he took the kill back to the village. Now when you come back from a big hunting expedition, everybody waits to see what you've killed. And the son came in singing his songs, carrying the kill. And everybody asked him, "Where's our father?" And he said, "I don't know, he disappeared in the hunt." So they waited and waited, but nobody came. But immediately the son became very sick. He had a prolapse of the intestines, and he was about to die. Now all his brothers became very sad, and they said, "Well, probably our father has been killed by an animal, but we're going to lose our brother too. Therefore, what should we do?" One of the brothers always used to listen to his father's advice, and he said, "Look, father always used to advise me on three things. The first thing he always warned me against was building a house on a river bank, because he said eventually the river would erode the bank and I'd lose everything. The second thing he always warned me about was to go into enclosed spaces, because it's there where you can be ambushed or where wild animals can attack you. And the third thing he always advised me to do was to consult elders whenever I have a problem. Therefore, let's go to the nearest elder and ask him what we should do." So the nine brothers left their sick brother at home and they went to the nearest elder's house. And they were surprised to find that the elder was actually lying under a cow and suckling her udders. So they said, "This man has gone senile. He's completely useless. He should either get his wife to milk the cow or somebody else. How can he suckle the udders?" So they left him and went back. But the son, who remembered his father's words, said, "Maybe even this old man has some words of wisdom." And he went and he asked the old man why their brother was sick. And the old man looked at him and he said, "An old man who suckles the udders of a cow is completely useless. And so is the son who kills his own father. Go back and tell this to your sick brother." So he caught up with his brothers and they went home and they asked him what he was doing. And he said he actually asked the old man what was wrong, and the old man had answered that an old man who suckles the udders of a cow is useless, and so is a child who kills his own father. On hearing this, the sick brother confessed to killing his father, and he immediately died himself.
በዱሮግዜ ነብርና ፍልፈል አብሮ በጋራ ፍየሎቻቸውን ይጠብቁ እንደነበር የቀረበ ታሪክ ነው። ይሄውም በተማሪ አብዱልቃድር ጉራቻ የቀረበ ነው ከቦረና። ፍየሎቻቸውን በጋራ ሲጠብቁ አንድ ቀን ፍልፈሉ ፍየል ሲጠብቅ የራሱን እናት ዛፍ ላይ እንድትወጣ ያደርግና በራሱ ተራዎች ተራይለት ከዛፍ ላይ ቅጠሎችን እየቆረጠች ለፍየሎቹ እንድትጥልለት ያደርጋል። በዚህ አይነት የራሱን ተራዎች ሁሉ ጊዜ ይስጠብቅ ፍየሎቹ ጠግበው ሎ ነው የሚገቡ። ነብሩም በተራው ሲሄድ ፍየሎች አይጠግቡም ሳር በልቶ ነው የሚመጡ። ምንድነው ይሄ ልዩነት ብሎስ ተነብሩ ሲመራመር ምንም እንት ሊያገኝ አልቻለም። በርግጥ ጥርጣሬ ሲኖርበት ይከታተላል።
ቢከታተልም መጨረሻ ላይ ግን ይጠይቀዋል፣ ምንድን ነው የኔ ተራ ቀን ፍየሎች ተርቦ ነው የሚውሉ ያንተ ቀን ቀን ጠግቦ ነው የሚውሉት ለምንድን ነው ብሎ ይጠይቃል። ነብሩም ማለው ፍልፈሉም እኔ ገመድና ማጭድ መሳይ ብረት አለ ጉባ የሚባል እና ይሄ በተለይ ለፈረሶች አንዳንድ በሽታ እንትን ስል እሳት ቆዳቸውን የመተኮሻ ነው። መተኮሻ ይዤ ነው የሚሄደው። መተኮሻ ይዤ ሄጄ በገመድ የፍየሎች ጭራ ላይ አስሬ እነሱ እንዳይተኙ ምንጊዜም እንዳያርፉ ጉባው እሳት እንዳለውና እንደሚያቃጥል እንደሚቀሰቅስ ስነካቸው ሄደው ሳር እንደሚበሉ እንደዚህ አድርጌ ምን አድርጌ እኔ ጎበዝ እረኛ ነኝ ለዚህ ነው እንደዚህ የማረገውና የሚጠግቡ ብሎ ይነግራል። ነብሩ ሁኔታው አላጠገበውም፣ ይደበቅና ያያል፣ ይደርስበታል። ከእለታት አንድ ቀን ይሄድና የሱን እናት ከዛፍ ላይ ወጥቶ ነብሩ የሱን እናት የፍልፈሉን እናት ይገልና ይመለሳል። በሌላ ጊዜ ፍየሉ ፍልፈሉ በተራው ፍየሎች ይዞ ይሄዳል። ሲሄድ እናትየውም ባይ ባይ የለም፣ ጥሪ አለው፣ አንድ ቃል ጥሪ አለው። ጥሪውም አዮ አዮ ሁርቡ ሻሻ ወርውሪልኝ፣ አዮ አዮ ሁርቡ ሻሻ እንግዲህ ወርውሪልኝ ወርውሪልኝ እና ወርውሪልኝ ይላል። ከዛ ላይ ወርውሪልኝ ጣይልኝ አዮ ሻሻ ሻሻ ይላል። እና ምንም ብል የሚበላለስ ምንም ነገር የለም። ሲያጣ እናትየውን እንደ ሞተች ግሪክ ሞታ ነው እንጂ ሌላ ነገር ምንም የለም ብሎ የመጨረሻ እንትን ውሳኔ ላይ ይደርሳል። ሲያለቅስ ይውላል፣ ቀኑን ሙሉ ሲያለቅስ ይውላል። እና ሲያለቅስ አይኖቹ በሙሉ በጣም ይቀላሉ፣ ከመጠን በላይ ይቀልተው ማታ ሰፈር ይዞ ሲገባ ነብርዬ ምን ነው ዛሬ አይኔ ቀላ ይለዋል። ዛሬ አይኔ ቀላ ስለው አይኔ የቀላው ብሎ ሲጠይቀው የጀግናን ቅብ አይኔ ውስጥ ተቀብቼ ነው፣ ለጀግንነት የሚያበቃ ለዛ ነው እንደዚህ የሆንኩት ብሎ ይናገራል። ነብሩም አደራ እባክህን ለእኔም ቀባልኝ፣ እኔም በጣም ፈልገዋለና ቀባልኝ ብሎ ይጠይቀዋል። ይህን ጊዜ ፍልፈሉም የእናቱን ብቀላ ለመወጣት ለመበቀል ባልጩት ይሰበስብና እሳት ውስጥ ከቶ በጣም እንዲግል ያደርጋል። በዚህ ላይ አንድ ገን ይህንን የጀግናን ቅብ አይኔ ውስጥ ሳረግልህ አንድ የምትጠብቃቸው ሁኔታዎች አሉ። ይኸውም እምባ ሲያነባ የድሃ እምባ ነውና አትደንግጥ፣ ከአይኔ ውስጥ ደግሞ ድምፅ ትሰማል፣ የሆነ ምልክት የምሰጥ ድምፅ ወይ የሚፈነዳ እንደዚህ አይነት ነገር ትሰማል። እሱም ከሰማ የኔ ልጅና የአንተ ልጅ ሲጠባቡ ነው፣ ሲጠባቡ ስለሆነ አትደንግጥ ይለውና ፊሙን ባልጩት በጣም የጋለውን ፊሙን ባልጩት አይን ውስጥ ይጨምራል። አይን ውስጥ ይጨምርለት፣ ነብሩ ይቃጠላል፣ የአይን እንትኑ ይፈነዳል። ድምፅ ነው ማለት ነው። ሲፈነዳ ድምፅ ሰማው። ምንድን ነው ብሎ ሲጠይቅ እና እባክን አውጣልኝ እና አሁን ይሄ ቃላት ነው ደጋግሞ ነው የሚነጋገሩ አቡዮን ኬሳናፉዲ አሁን እያለ እሱ ሲጠይቅ እናንተም እናቴን አምጣልኝ አቲ አዮ ኪየፉዲ እንደዚህ እየተባባሉ ለሁለት ይነጋገሩ እና አንተ ከአይኔ ውስጥ አውጣልኝ ስል እናቴን አምጣልኝ ከአይኔ አውጣልኝ እናቴን አምጣልኝ እንደዚህ ይላል። እሱ ስቃው እየጨመረለ እየጨመረበት ሲመጣ በስቃው ነብሩ ይሞታል እና ፍየሎቹና ፍልፈሉ በሰላም አብሮ ኖሩ እና አጭር እንትን እና ከዚህ በኋላ አንድ ነው የሚቀረን ያው ጨርሰ።
The Squirrel and the Leopard by Abdul Qadir Gurracha. Once upon a time, a squirrel and a leopard had a herd of goats that belonged to them. So they used to take the goats out on alternative days to graze. Whenever the squirrel used to take the goats out, they would come back very satisfied. But whenever the leopard took them out, they'd come back hungry. The secret was that whenever the squirrel took out the goats, he would tell his mother to climb a tree and to break down the leaves for the goats to eat. But whenever the leopard took out the goats, they only could pick up small pieces of grass from the ground, so they came back hungry. Now, one day the leopard said to the squirrel, "How come whenever I take out the goats, they come back hungry, but when you take them out, they come back satisfied?" And the squirrel said, "Oh, that's because I'm very smart. I take a branding iron and I heat it up. Then I tie it onto their tails with a rope. They're so scared that the iron is going to burn them that they run all over and they get lots of food to eat. Whereas when you go, they just stand in one place and that's why they come back hungry." Now, the leopard was not fooled by these lies, so he decided to spy on the squirrel. And one day he followed him in the distance, and he saw that another squirrel was throwing down leaves, and he was very angry that the squirrel tried to fool him. So the next day, when the leopard took out the goats, he hid behind a tree and he climbed up the tree and he killed the squirrel's mother, and he went back home. On the following day, the squirrel went and he called and he called, but he got no reply from his mother. So he realized that she had died, and he sat down and he cried all day. He cried so much that his eyes became very red. Then when he went home in the evening, the leopard saw him and he said, "Why are your eyes so red?" And the squirrel said, "Well, today I got some medicine which you put in your eye, and it makes you a hero, it makes you very brave and courageous." And the leopard said, "Why don't you put some of the medicine for me too? I also want to become brave and courageous." And the squirrel said, "Okay, but there will be certain things. When I put medicine in your eye, first there will be a lot of tears. Don't worry, that's natural. And then you might hear some noise. Don't worry about the noise. That will be our children playing together or suckling together." So the leopard said, "Okay," and he lay down and he opened his eyes. And the squirrel went and he got hot rock stones. He put them on the fire until they were very hot. And he put them into the leopard's eyes.
The
rocks which were hot. Then once the rocks were in his eyes, they obviously burnt his eyeballs and there was all the spluttering of the heat touching it. And he became blind. So the leopard called out saying, "Take them out of my eyes, bring back my sight." And the squirrel responded, "I'll do that when you bring back my mother."
ወንድምና እህት በሚል የዱሮ አፈታሪክ በተስፋዬ ጪብሳ ከቦረና የቀረበ ነው። ይሄውም በዱሮ ጊዜ አንድ ሰው አንድ ምስትና አንድ ልጅ ያሉት ነበር። ባለቤቱ ወይንም ምስቱ ከለታታን ድቀን አርግዛ ልትወልድ ስትል ከመውለዳ አስቀድሞ ባለቤቷ ወደ ዘመቻ ይሄዳል። ወደ ዘመቻ ሲሄድ ልጁን ይጠራውና ታላቅ ልጁን ይጠራውና እኔ ወደ ዘመቻ መሄዴ ነው እኔ ወደ ዘመቻ ሲሄድ ቆያለሁ ረጅም ጊዜ ቆያለሁ
የሚሄድበት ቦታም እዚህ እዚህ ቦታ ነው። እናት ልጅ ስትወልድ የተወለደው ህፃን ሴት ልጅ ከሆነች እንድታርዳት አርዳት የሷን የደም ጠብታ ይዘህልኝ እዛ ዘመቻው ቦታ እንድታመጣልኝ። ወንድ ልጅ ከወለደች ካሉን በጎች ውስጥ ጥቁሩን በግ ወስደህ አርደህ የጥቁሩን ደም በግ ዘመቻ ቦታ እንድታመጣልኝ ብሎ ይነግረውና እሱ ወደ ዘመቻ ይሄዳል። እሱ ሄዶ ብዙም ሳይቆይ እናቱ ሴት ልጅ ትገላገላለች። ሴት ልጅ ስትወልድ ልጁ አባትየው ያለውን ሳይሆን ጥቁሩን በግ አምጥቶ አርዶ ደሙን ይዞ አባትየው ጋር ይሄዳል። አባትየው ጋር እንደደረሰ ደሙን ይሰጠውና ወንድ ልጅ ነው ተገላገለችው ብሎ ተናግሮ ይመጣል። አባትየው ሲቆያል ተወሰነ አመታት ቆይቷል። ልጅቷ ታድጋለች። ያቺ የተወለደችው አሁን ይሄ ልጁ ምስጢሩን ያውቃል። አባትየው ከመጣ ሴት ልጅ ለምን አሳደጋችሁብኝ ሊል ይችላል። ስለዚህ ልጁ አሁን የእሷን ህይወት ለማትረፍ እቅድ ያዘና ልጅቷ ያስጠነቅቃታል። ይኸውም የሚያስጠነቅቃት አባታችን እንደገባ አባታችን ሲገባ አባባ ብቻ ብላ እንጠራ፣ ነገር ግን አባብዬ ብላ ቆላምጣ እንዳጠራ ልዩ እንትን እንዳታደርግ እንደማንኛውም ተራ ልጅ አባቴ ወይም አባባ ብላ ብቻ እንጠራ፣ ነገር ግን አባብዬ እንደዚህ ነው ብላ ቆላምጣ ፍቅር አሳይታ እንዳትናገር ያስጠነቅቃታል። አባትየው ይገባል። እንደገባ ብዙም ሳይቆይ ወዲያውኑ እሱ ልጅቷን ሳይለይ ማለት ነው የራሱ ልጅ መሆኗ ሳይለይ እና ሳያውቃት አባታቸው እንደገባ እሷም እንደተመከረችው የገባውን ሰው ማንም የሰፈር ልጆችም አባባ ሊሉ ስለሚችሉ አባባ ብላ ትስመዋለች። ሁሉም ሰው ይስመዋል፣ ይቀበላሉ። ልጁ ወዲያው በቅሎ ተቀምጦ ነው አባትየው መጣ። እሱ ተቀምጦ የመጣውን በቅሎ ኮርቻው ምንም ሳይፈታ ይፈታና ልጅቷን ይጠራና በቅሎ ላይ ተቀምጦ እሷን ይዟት ከሀገር ይወጣል እና ህይወቷን ለማትረፍ ነው ይዟት ይሄዳል። ረጅም ጉዞ ተጉዞ ረጅም ግድ እንትን ከሄዱ በኋላ ጭራቆች ያሉበት አካባቢ ሄደው መስጠመንጃ አለው ጭራቆችን ይገላሉ። ለአጋጣሚ አንድ ጭራቅ መጨረሻ ላይ ይተዋሉ። ሲተው አሁን ልጁና ልጅቷ አብሮ ይኖራሉ። እንደዚህ ሲኖሩ ጭራቁ ይመጣል ቤት እና ላግባሽ ይላል። አሁን ላግባሽ ስትል አይ በወጉ በባህላችን ወንድሜን ጠይቃችሁ በዚህ አይነት ነው ማገባው እንደዚህ ብላ ትናገራለች። ይመለሳል። አሁን ጭራቅን ማግባት ደግሞ በባህሉም አይፈቅድም። ጭራቅ ስለሆነ ደግሞ ልጅቷም ልትበላ ስለምትችል እሱም አይፈቅድም። ይሄም የታወቀ ነው። ጭራቁ ይህንን ያውቃል። አሀ ሌላ ጊዜ የሚመለስና የባክሽ ላግባሽ፣ እንደዚህ ላግባሽ፣ መላ አለ፣ ዘዴ አለ። ምንድን ነው ዘዴው? እሱን እንግደል፣ ወንድምሽን እንግደል እና እኔ ላግባሽ። አሁን መጨረሻ ላይ ሲያው ሴት ነች፣ ትስማማለች። በግድያው ስትስማማ መላው ምንድን ነው? እንዴት ነው የምንገለው? እኔ ታመምኩ ብለሽ ተኝ። ልክ እሱ ሲገባ ታመምኩ ብለሽ ተኝ። እንግዲህ እሱ ሲመጣ ሲያወሩ እሱ ሲያስቸግራት ወንድሜ ሊመጣ ነውና አሁን ይበቃል ሂድ ትለዋለች። ሌላ ጊዜ ይመጣል። አይ ይነጋገሩና መላውን ካወጡ በኋላ አንቺ እንደዚህ ተኝኝና ልክ እሱ ሲመጣ የጭራቆች ምግብ መድኃኒት ነውና ጭራቆችን ምግብ አምጣልኝ በዩ ይላታል።
ዋላ ሰዓቱ ደርሷል እሱ መምጫው ነው ሂድልኝ ትላለች ይሄዳል አሁን እሱ ሲገባ ሳታኝታለች ምንድነው ምን ሆነሽ ነው የምትተኚ ብሎ ሲጠይቃት እኔ አሞኛል በጣም ተስቃይቻለሁ መዳነቱ ደግሞ የጭራቆች ምግብ ነው እና ሄድና አምጣልኝ ትለዋለች እሱም ይደነግጥና እሺ ዛሬ አድሬ ነገ ጠዋት እጄ አመጣለሁ ይላል ሄዶ በሁለተኛው ቀን ጭራቆች ጋር ሲሄድ ሌላ ጭራቅ ይሄኛው አይደለም ሌላኛው ጭራቅ ጋር ሲሄድ ይሄኛው ጭራቅ እንግዲህ እንደዚህ ነው መጣ አው እንደዚህ ነው መጣ እንግዲያው ሲኛ ምግብ የሚፈልገው የሆነ ተንኮል አለ አንተ ማታውቀውና እህት ልታስገድልህ ነው ስለዚህ ብታስገድልህም ግን አንድ ነገር ቃል አስገባት እንደዚህ እና ሊገሉህ ነው ይላል ይሄው ምንድነው እኔን ግደሉኝ እኔ ከሞትኩኝ ከገደሉ ያንተ ሬሳ በበቅሎ ጭነው በቅሎውን ወደ ገብስ የምትበላበት ቦታ እንዲወስዱ ቃል አስገባቸው ይልና መክሮ ምግቡን ሰጥቶ ለበቅሎውም ሳር ሰጥቶ ተነጋግሮ ሁሉ ነገር ካበቁ በኋላ ወደ እንትን ይገባሉ ሰውየው ተመልሶ መድኃኒቱን ይዞ ይሄዳል እና ይዞ ወደ ሰፈር እና ወደ ቤት ይገባል ይሰጣታል ወይ ድኛለው ብላ ትነሳለች ትነሳና እንጫወት ይባባላሉ ጫዋታ ሊጫወቱ ነው ተራ በተራ አሁን እሷ ቀድሚያ ምሰሶ ላይ በገመድ ይሰረኝ ትለዋለች ያስራታል ዳላ አርጎ ነው የሚያስራት ይፈታታል ያስራታል ተራው አሁን የኔ ነው ሊሰሪ ትለዋለች ይታሰራል ጥብቅ አርጋ ከምሰሶ ጋር አጣብቃ ታስረዋለች ከዛ በኋላ ያ ቃል የተገባቡትን ጭራቅ ተጠራና ታስገድለዋለች ይገደላል አሁን ያኛው ጭራቅ ደግሞ በመከረው ምክር መሰረት ይወስድና ሬሳውን በእቃው አድርገው እሱ በተባለው እቃ ተደረገና በበቅሎ ተጭኖ ገብስ በቅሎ የምትበላበት ቦታ ያስራሉ እዛ ስትበላ ውጪ ነው እነሱ አሁን ጭራቅየው ያኛው ቤት ገባ ከልጅቷ ያገባታል ኑሮ ጀመሩ በቅሏ እንደዛ ስትበላ ያኛው ጭራቅ ደግሞ ሌላኛው ይመጣና በቅሎውን ይፈታል በቅሎውን ፈቶ ውስጡ ያለውን ሬሳ ይፈታና ያድናል እንግዲህ ይገጣጥማል ያድናል ነፍስ ይዘራበታል ጠመንጃውም እዛ ላይ ተጭኗል እና ይሄዳል ይሄን ጊዜ ሰውየው ይነሳና ተነስቶ ጠመንጃውን መልሶ በእጁ አገባና ሄዶ ያንን ጭራቅ ገሎ እህቱን እንደገና ይዞ ዘመዶቿ ጋር ወስዶ ያደረገችውን ሁሉ ለቤተሰብ ተናግሮ ከዛ በኋላ እንትኑ ያበቃል ይሄ ምንድነው ደግ ይሰሩለት ሰው ተመልሶ ተንኮልን እንዴት ለመልሶ እንደሚያስብ ነው የሚያሳየው ይሄ ነው
The Brother and the Sister by Tesfaye Chibsa. Once upon a time there was a man, his wife and his son. And the father was leaving to war and his wife was pregnant. So one day the father called the son and he said, I've got a big task for you. While I'm away, it's your responsibility to look after your mother. But when she gives birth, I want you to do something for me. Look at the child, and if it's a daughter, if it's a girl, kill the child and bring me her blood to the war front. However, if it's a male child, then I want you to kill the black sheep or goat. The black sheep, and bring me its blood. So the father made his son promise that he'd do this. And he went off to the war front. After some time, the mother gave birth, and she gave birth to a female child. Now, the boy immediately liked his sister, and he didn't want to kill her. So what he did was, he cut the black sheep, and he took the blood, and he lied to his father, saying that his mother had given birth to a girl, to a boy.
So he killed the black sheep?
Yeah. Then he went back, and he started living with his mother and his sister. And his father stayed at the battlefront for many years. Then one day, his father was coming back, and the boy heard about this. So he went to his sister, and he warned her, and he said, "Be careful. When our father comes, he mustn't realize that you are his daughter. Therefore, don't call him Daddy or Dad or Pop to show your affection. Simply call him Father, like any of the village children would, so he won't realize that you're his daughter." So when the father came back, she greeted him and called him Father. Then when he went to the hut, her brother quickly picked her up, put her on their father's mule, and he rode away, saving his sister's life. Then they went away, and they began to live in a forest which had many wizards. The brother killed some of the wizards, but a few remained. So they lived in the hut for a long time in the forest. Then one of the wizards used to come over to their house, and gradually he began courting the sister. And he said to her, "Please marry me." And the sister said, "You know that's not allowed in our culture. You've got to ask my brother for my hand in marriage." But the wizard knew that nobody would allow their child or sister to marry a wizard. So he kept on coming again and again and courting her and saying, "You know your brother won't allow me to. Therefore, we must kill your brother and then get married." So eventually she agreed, and she asked him what he should do. He said that she should pretend that she's sick and tell her brother that she needs wizard's food to become better, and then they would see what they could do about it. So when her brother came home, he found his sister sick, and he asked her what he could do, and she said that the only thing that would cure her was wizard's food. So he got up and went looking for the wizard. But in fact, on the way, he found another wizard. And the other wizard warned him that if somebody was asking for wizard's food, there was something evil going on, and they probably wanted to kill him. So he said, "Even if they do kill you, make them promise first that they'll tie you onto the mule's back and let you go out into a barley field." So in the meantime, the wizard had gone back to the sister and told her what to do. So when the brother came back, the sister said, ate the wizard's food and said, "Now I'm feeling okay, let's play a game." And the brother asked, "What sort of game do you want to play?" And she said, "First tie me to the central pillar." And he tied her and said, "Now it's your turn." This time she tied him to the central pillar of the hut, and she called the wizard and said, "Here's my brother, now you can kill him." So when the wizard was going to kill him, he said, "First promise me that after I'm dead, you'll tie me onto the mule and let the mule go free in a barley field." So they said, "Well, once he's dead, there's nothing he can do." So they killed him. Then they tied him onto the mule's back and let the mule go with his rifle. Now, the other wizard saw the mule and the body and the rifle in the barley field. So he took them all home, and he put back the body together, and he breathed life into the brother's body, and the brother came back to life. Then he gave him his rifle and said, "Look, now I've saved you." And the brother went back to his hut, and he killed the wizard. Then he put the sister on his mule, and he took her back to his parents' village. And he said, "This is my sister. I saved her life, but she killed me." So this shows us that even though you do good to others, you might get bad in return.
Okay. Duro, ay toch na gimmatoch besalam begurbitna inoru neber. Ahun አይ የድመትን አመጸኝነት እያየ አይጦችን ሲበላ ታየ። አሁን አይጦች በሙሉ መሸሽ ራሳቸውን መደበቅ ጀመሩ። በዚህም ምክንያት ነው እንግዲህ አይጥ ጉርጓድ ቆፈረ የሚባለው። አሁን የአይጥ እናቶች ልጆቻቸውን ወደ ድመት እንዳትሄዱ ይበሏቸዋል፣ ጠላቶቻችን ናቸው ይሏቸዋል። አሁን እንደዛ ሆነው ሲኖሩ አሁን ድመት አጣ፣ የሚያገኝበትን መንገድ አጣ። እነሱ ጉድጓድ ቆፈሩ፣ ጉድጓድ ውስጥ ገቡ። ዘዴ መፈለግ ጀመረ። ይርበዋል ሁልጊዜ፣ ዘዴ እየፈለገ አሁን ሲያወጣ ሲያወርድ፣ አይ እንግዲህ አንድ ዘዴ መፍጠር አለብኝ አለና በጋብቻ ልጠይቅ፣ የድመት ልጅ ላግባ ብዬ ልጠይቅ ይልና ዘዴ ፈጥረው አባት ድመቶች ወደ አባት አይጦች ይሄዳሉ። እዛ ሄደው ልጃችሁን ለልጃችን ስጡ ተብሎ ይጠያየቃሉ። አሁን ሲጠያየቁ መጨረሻ ላይ አይጥ ዘዴ ለመሆኑ ይጠራጠራል። ይህ ዘዴ ሊሆን ይችላል ይባላል። አይ በፍጹም ዘዴ አይደለም፣ እኛ ከምር ነው፣ ያው እንጋባለን ይባባላል። እንዴት አድርገን እንጋባለን? ያው ሌላው እንደሚጋባው እንጋባለን ይባላል። ኦኬ ይባልና ቀነ ቀጠሮ እያዛል። አሁን ለጋብቻ ተስማሙ። ልጃቸው አንዱ ልጅ ለሌላው ሰጡ፣ ተስማሙ። መጨረሻ ላይ የጋብቻው ቀን ተወሰነና አይጦች ተዘጋጁ፣ ጠበቁ። ድመቶችም ያው ሰርገኛ ይዘው ሙሽራውን ይዘው ሄዱ ወደዛ። አሁን አይጥ ምን ጥንቃቄ ይሰጣል? አሁንም የድመት ጉዳይ አስተማማኝ ስላልሆነ ቤታችሁን አዘጋጁና ቀዳዳ ቀዳዳው ላይ ቁጭ ቁጭ ብላችሁ ጠብቁ፣ ልጆች ከንት እንዳይወጡ ይባላል። ይሄ ምክር ይደረግና በውሳኔ ይጠብቃሉ። መጨረሻ ላይ አሁን የድመት ሰርገኛ እየዘፈነ ይሄዳል። ምን ማለት ነው? ከበህ ያዘው ከበህ ያዘው የሚል አይነት ዘፈን እየዘፈነ ይሄዳል። አሁን እነዚህ የአይጦቹ ሽማግሌዎች ደግሞ እየተጠነቀቃችሁ ዝፈኑ የሚል ዘፈን ዜማ ያዜማሉ። አሁን አይጦቹ ሲደርሱ ድመቶቹ ሲደርሱ ታወቀ ጉዳዩ። ሲታወቅ አሁን ከበህ ያዘው የሚባል በግልጽ ሲታወቅ ልክ ድመቶቹ እዛ ሲደርሱ እነዛ ጉርጓዳቸውን አዘጋጅተዋል፣ ቤታቸውን አዘጋጅተዋል። ልክ እነሱ ሲመጡ ጉርጓዳቸው ውስጥ ጥልቅ 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 አሉና ቀሩ፣ ተረፉ። አሁን ድመቶቹ ምን ነው ተስማምተን እንደዚህ ተባብለን እንደዚህ ቀጠሮ ይዘን እንዴት እንደዚህ ታደርጉናላችሁ? አሁን ይሄ እኛም አውቀናል ጉርጓድ ምሰናል እንደሚባለው አይነት ከዚህ የመጣ ነው። እኛም አውቀናል ጉርጓድ ምሰናል፣ ስለዚህ ልታገኙን አትችሉም ይባላል። ይሄ በተለይ ለህፃናት የሚነገር ነው፣ ለጥንቃቄ የሚነገር ነው። እና ከዚህ የሚገኘው ጭብጥ ምንድን ነው? እኛ ጠላት ቢመጣብን ጥንቃቄ ማድረግ አለብን። ጥንቃቄ አድርጉ ለማንኛውም ማለት ነው፣ ለማንኛውም አጥቂ ነገር ጥንቃቄ አድርጉ። ጠርጥሩ፣ የሚመጣባችሁን አይታወቅም፣ ማን እንደሆነ ለይታችሁ እወቁ ለማለት ነው። ለህፃናት ማለት ነው። በኦሮምኛ ልበለው መርሳ ቀባ ጀርኬኛ ይባላል። መርሳ ቀባ ጀርኬኛ ይባላል። ይሄ የድመቶቹ ነው። የአይጦቹ ደግሞ ኤገታ ሲርባ ጀርኬኛ፣ ኤገታ ሲርባ ጀርኬኛ ይባላል። ይሄ ማለት ደግሞ በጥንቃቄ ዝፈኑ ዘመዶቻችን፣ በጥንቃቄ ዝፈኑ ነው። የአይጡ ከባችሁ ያዙ ሲሆን፣ እነዚህ ደግሞ ተጠንቀቃችሁ ዝፈኑ እንደማለት ነው። ይሄ ነው።
So long, long ago, cats and mice used to live together in harmony, and they were friends. But then the mice realized something mysterious was happening. Mice started disappearing. So they started investigating the case, and they realized that the cats were eating the mice. So they decided that they had to hide. So they began digging holes. They didn't used to live in holes long ago. So they began digging holes and hiding in there. And mothers always warned the young mice not to go out anywhere near the cats. So after a time, the cats had no mice to eat. So they got together and said, look, there are no mice to eat anymore. So how can we catch them and eat them? So they came up with a plan. And the plan was to ask to marry a mouse. And then on the day of the wedding, they would eat all the mice. So they sent a group of elders to the elders of the mice saying, we want our son to marry your daughter. But the mice were a bit suspicious. And they said, no, we're not interested in marrying this girl, you're not serious, you'll eat us up. And they said, no, forgive us for our past, we are serious now, we really want a marriage. So, on the day of the marriage, the mice were still wary. And they warned all the children, be careful, when they come, there might be a problem. So the mice were coming, the cats were coming from afar, and they were singing a wedding song. That's the song he sang for us later on. So as they came nearer, it was the same wedding song, but the words were different. And the words were, surround them and gobble them up, surround them and gobble them up. And the mice were singing from this side, sing but keep an eye on the cats. Sing, but keep an eye on the cats. So when they came nearer, when they were sure that they were singing, gobble them up, all the mice jumped into the holes, singing, sing, but keep an eye on them. So they couldn't catch any. So another day, the elders came again, and they said, look, we came for the wedding, but none of you were around. And the mice said, yes, but we've grown wise, and we've also got our exits. So the moral of the story is, you should be careful and have different ways to escape when trouble comes.
Very nice.
በጥንት ጊዜ እንግዲህ አንድ አባት ነበር። አባትየው 3 ልጆች አሉት። ከ3ቱ አንዱ ማለት ታናሽየው ብልጥ ነው። እና አባትየው በጣም ይወደዋል። ስለዚህ አሁን አባትየው ሲሞት ያለውን ሀብቱን አብዛኛውን ለሌሎቹ ለሁለት ወንዶች ሰጥና ለዛኛው አንድ ወይፈን ብቻ ሰጥቷል። ያ አሁን ያቺ ወይፈን በደንብ ተከባክቦ ያሳድጋትና ሌላ ሶምሪ ለማን እንትን ሰዩጣችን ደሙን ያምራል ወይፈን ቆንጆ ይሆናል። ከዛ በኋላ ወንድሞቹ አሁን ይቀኑና እኔ አንተን ወይፈን ያንተን ቆርማ እንራድ እሺ ይረዱ ግዴለም ግን ቆዳውን ብቻ ስጡ ላጫው እሺ ብሎ አርደው ስጋውን አልተው ቆዳውን ይሰጡታል። ቆዳውን አድርቆ ይዞ ወደ ገበያ ይሄዳል። አሁን ይዞ ወደ ገበያ ሲሄድ ሲመሽበት እንትን ላይ ያድራል። ዛፍ ላይ ያ ዛፍ ነጋዴዎች የሚያድሩበት ቦታ ነው። ነጋዴዎቹ አሁን ዝናብ ሲዘን በዛው ስር ስለሆኑ ልጁ ላዩ ላይ ዛፉ ላይ ስለሆነ አሁን መብረቅ እንደመጣ ለማስመሰል ያንን ቆዳ ይደበድበዋል። በጣም ነጋዴዎቹ ይደነግጡና ሁላቸው ያላቸው ንቃጥለው ይጠፋሉ። እሱ አሁን ከዛ ይወርድና የቻለውን ያህል በፈረስ በበቅሎ ጭኖ ገንዘቡንም እህሉንም ምኑንም ጭኖ ወደ ቤቱ ይመለሳል። አሁን እዛ ሲደርስ እንዴ ከታ መጣ ይሄን ሁሉ እኛማ እኔማ እንዲህ ገበያው ስጨ ቆዳውን ስጨ አገኘው ይላቸዋል። እነሱ አሁን ያላቸውን በሬዎች አርደው ወደ ገበያ ይዘው ይሄዳሉ። አሁን ይዘው ሲሄዱ ገበያ አድርሰው ቆዳ የሚገዛ ሲል ቆዳ ያርጋቸውና ቆዳ ማናባታቸው ይገዛቸዋል። ይዛቸው ጥፉ ይባላሉ። አሁን ይናደዱና ተመልሰው ቤት ገብተው አንተ አታለልከን ይሉታል። አረ በፍጹም እንዴት እንደዛ ትለናለህ? ምን አልኩት አዳ እንደዛ ብለህ አንተ አታለልከን። እሺ ምን ላድርግ? ቤትህን እናቃጥላለን። እሺ አቃጥሎ ግን አመዱን ስጡኝ ይላቸዋል። አሁን በኋላ ቤቱን ያቃጥሉና አመዱን ይሰጡታል። አሁን አመዱን ባህያ ጭኖ ይሄዳል። አሁን ወደ ሌላ ቦታ ሲሄድ ሲመሽበት አሁን አንድ ትልቅ ሀብታም ሰው ቤት ስር ያድራል። ይጠይቃል ለማደር ይፈቅዱለትና ያድራል። አሁን እዛ አድሮ የሀብታም ቤት ነው። ብዙ እህል አለ፣ ብዙ እንስሳ አለ፣ ምንም ነገር አለ። አሁን የምግብ የራስ ሰዓት ሲደርስ እና እራትን ብላ ሲሉት ወደ ቤት ሲገባ ሌላ ጠባቂ አድርጉልኝ፣ ብዙ ውድ ውድ እቃ ነው ያለው እዚህ ውስጥ፣ ብዙ ጤፍ አለኝ ምን አለኝ እና እንዳይጠፋብኝ ያስጠብቁልኝ ይላል። እሺ ብለው ያስጠብቁለታል። አሁን ገብቶ በልቶ ሲወጣ ተኝቶ አደረ። እንግዲህ ሲነጋ ስልቻውን ይፈታና እንዴ ማን ነው እዚህ ውስጥ አመድ የከተተ? አምጡ ጤፌን ምናምን የወሰዳችሁትን በሙሉ አምጡ ይላቸዋል። በኋላ አሁን ሰዎቹ ሀብታም ነው ያለበለዚያ ጮኼ አስይዛቸዋለሁ ምናምን ሲላቸው ኦኬ አትጮህ፣ እኛንም ስማችንን አታጥፋ፣ እኛ በሀገሩ ታዋቂ ሰዎች ነን፣ ይህን አመዱን ደብቃችሁ ድፉ እንሞላላለን ብለው የፈለገውን ሁሉ ሞልተው ይሰጡታል። አሁን በኋላ ይመለስና ይህን ሁሉ ይዞ ሲገባ ወንድሞቹ አሁንም እንዴ ከየት መጣ? ያው አመዱን ሽጬ ነው ያገኘው ይላቸዋል። እኛ እንደዚህ ብናደርግ እናገኛለን? አዎ ታገኛላችሁ፣ እናንተም አድርጋችሁ ሂዱ ይባላል። ከዚያ በኋላ እነሱ አሁን ቤታቸውን ያቃጥሉና ተመልሶ ይሄዳሉ። አመድ የሚገዛ አመድ የሚገዛ ያሉ ገበያ ሲዘሩ አመድ ያርጋቹና ማን ነው አመድ የሚገዛ ሆነን ብሎ ሰው ያባራቸዋል። አሁን ተናደው እነሱ አሁን ደግሞ እንገለዋለን ይሉና አሁን እሱን በቅርጫት ውስጥ አፍነው ከተው ገደል እንጥለዋለን ብለው ይዘው ይሄዳሉ። ኋላ ሲሄዱ መንገድ ላይ አንድ ሽማግሌ ከብት የሚጠብቅ ሽማግሌ ያገኛሉ። ያ ሽማግሌ አሁን እንግዲህ አፋፍ ላይ ነው። ከዛ በኋላ እባካችሁ እናንተ ልጆች ሂዱና እነዛን ከብቶች መልሱልኝ ይላቸዋል። ኋላ እነሱ ይሄዳሉ። ልጁ አሁን ቅርጫት ውስጥ ስላለ አሁን አብዬ አብዬ ይላቸዋል። አቤት እንዴ አንተ ደግሞ ምን ሰራለህ እዚህ ውስጥ? እኔ አሁን ንጉስ ሊያደርጉኝ ስለሚወስዱኝ እዛ ውስጥ ገብቼ ነው እና እንደዛ ሊወስዱኝ ነው ይላቸዋል። እንዴ አሁን እኔ እዚህ ውስጥ ብገባ ይወስዱኛል? አዎ። ከዛ በኋላ አሁን ይሻለና ሽማግሌና እንግዳው ላስወጣ ይልና ልጁን አስወጥቶ እሱን ራሱን አስገብቶ ይከተውና ልክ የሽማግሌውን ልብስ ለብሶ ሽማግሌ መስሎ ቁጭ ይላል። ልጆቹ ተመልሰው መጥተው አሁን ይወስዱና ያንን ሽማግሌ ገደል ውስጥ ጨምሮ ወደ ቤታቸው ይሄዳሉ። እሺ አሁን ያ ልጅ ደግሞ ያን ሁሉ ከብት ነርቶ ቤት ይገባል። እንዴ ከየት መጣ? እዛ ገደል ውስጥ ተወርውሬ እነዚህም ብዙ ከብቶች አግኝቼ መጣሁ። እሺ ይልና አሁን ሄዶ እነሱ እንግዳው እኛ አሁን እዛ ውስጥ ብንገባ እናገኛለን? አዎ እንግዳው እናጣለን። እሺ ይልና ይዟቸው እነሱን ልክ በቅርጫት ውስጥ አድርጎ ወደ ገደሉ ይከታቸዋል። እነሱ እዛ ያልቃሉ፣ እሱ በሰላም ይኖራል ይባላል። ይሄ እንግዲህ ምንድን ነው ክፉ ለራሱ ነው የሚባለው አይነት አለ አይደለ? ክፉ ለራሱ ነው። በእሱ ላይ የሰሩት ግፍና በደል በራሳቸው ላይ ተፈጸመ፣ ለእሱ ደግሞ እንጀራ ወጣለት፣ አደገ፣ በሰላም ኖረ፣ ሀብታም ሆነ፣ የአባቱን ቀዬ ይዞ አደገ ይባላል። ስለዚህ ሰው ላይ በሰው ላይ ክፋት አትስሩ።
Fire, water, truth and lies were friends. Or falsehood, which one do you prefer, lies or falsehood?
Lies.
Okay. And they were living together happily. However, falsehood or lies wasn't too happy about this. And he wanted to disrupt the harmony and the friendship. So one day he said, look, why don't we go together and look for different places so each one of us will have a kingdom of our own. So let's set out on a trip together. And they all agreed and started moving. Then after some time, Lies went close to water and said, look, fire is our worst enemy. He goes burning the forests and the grass and the bushes. How can we find a kingdom with him around? So Water said, what should we do? Lies replied, well, obviously we'll have to kill him. And you are the only one who has the power to extinguish him. Therefore, when he's sitting down, splash yourself over him and extinguish him. Water said, I'll spill on the ground and I can't, you know, become one again. But Lies said, no problem. I'll put some stone so you won't spill away and I can collect you again. So when the unsuspecting fire sat down, water poured over him and Lies put stones to collect them again. So they got rid of fire and they continued on their way. After some time, Lies said, look, why don't you sit at the top of this cliff and enjoy the scenery? So when water sat down, Lies sneaked away and pulled out the stones from under him. So he went over the cliff and that was the end of water. So Lies had to get rid of the truth. So when they came to a big mountain, Lies told the truth to sit down at the bottom of the mountain. And he climbed up and he pushed the big boulder over so it would crush the truth. The truth managed to scramble out of the way. And when the boulder crashed down, there were diamonds and gold and silver and all sorts of valuable minerals inside. Lies came down to look at the body of truth and he found all those valuable things. And he said, from where did these come? And truth said, when the boulder landed on my head, this is what came out. So Lies said, I'll go down, you go up and push the boulder over. So truth went up and he pushed the boulder over and it landed on Lies' head and squashed him to death. And this shows, although the truth may have a hard time, eventually it does succeed. The Lion and the Monkey. Once upon a time, there was a lion and a monkey, and they set out on a trip together. After some time, the lion found an ox.
One moment.
So the monkey found an ox, and the lion found an ox, and the monkey found a donkey. So obviously the monkey knew that donkey meat isn't very good. So she picked up a stick and hit the donkey over its rump. And when all the dust came up, she said, "Wow, look at all this, this is the fat." So the lion picked up a stick and he hit his fox, he hit his ox, and nothing came out. So he said, "Let's change."